በኢትዮጵያ የጦርነትና የግጭት አዙሪት እንዲያበቃ ጠቅላይ ሚኒስትር አብይ አህመድ ዛሬ ጥሪ አቅርበዋል። በትጥቅ ትግል ላይ ያሉ አማጽያን ኃይሎች በማንኛውም ጊዜ ወደ ንግግር ለመምጣት ከፈለጉ መንግስታቸው ዝግጁ መሆኑን ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትሩ በኢትዮጵያ ያሉ ግጭቶችን የተመለከቱትን ጨምሮ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከሶማሊያ ጋር የተፈጠረውን አለመግባባት በውይይት ለመፍታት ዝግጁ ስለመሆናቸውም በድጋሚ አስታውቀዋል። ኬኔዲ አባተ ዘገባውን ያሰማናል።
የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ሰኔ 27 ቀን 2016 ዓ.ም በነበረው 36ኛ መደበኛ ስብሰባ ላይ የ2016 በጀት ዓመት የሥራ አፈጻጸምንና ወቅታዊ ጉዳዮችን በተመለከተ ለጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ጥያቄዎች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። በእንደራሴዎቹ ከቀረቡት ጥያቄዎች መካከል በአማራና በኦሮሚያ ክልል የቀጠሉ ግጭቶችን በሰላም ለመፍታት የተደረጉ ጥረቶችን የሚመለከት ይገኝበታል። ምክር ቤቱ አባል ወይዘሮ አልማዝ አሰለይ
የሀገራዊ ምክክር ሂደቱ እየተፈጸመ ባለበት ወቅት ነፍጥ አንግቦ እየተንቀሳቀሱ ያሉ አካላት ወደ ሰላማዊ መንገድ እንዲመጡና በሂደቱ እንዲሳተፉ እየተደረጉ ባሉ ጥረቶች ላይ ተጨማሪ ማብራሪያ ቢሰጥ።
ለጥያቄው መልስ ሲሰጡ በኢትዮጵያ አሁን የሚካሄዱት ጦርነቶች ከአባቶቻችን የወረስናቸው ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ አገሪቱን ለረጅም ዘመናት ካለፈችበት የግጭትና የጦርነት አዙሪት ለማውጣት መንግስታቸው ለሰላም ዝግጁ መሆኑን ገልጸው በትጥቅ ትግል ላይ ያሉ ኃይሎች ወደ ንግግር ጠረጴዛ እንዲመጡ ጥሪ አቅርበዋል።
ለተከበረው ምክር ቤት ማረጋገጥ የምፈልገው ዛሬ ሰላም እንዲሆን እኛ የምንፈልገው ለሰላም የሚከፈል ማንኛውም ዋጋ ለመክፈል ዝግጁዎች ነን። እሺ በሆነ ጊዜ በሆነ ምክንያት ወንድሞቻችን እንደዛ አስበው እናስብ ሰው ሲበሳጭ ሲናደድ ሎጂካል መሆን ያቀተዋል። ልክ የፈላ ውሃ ፊታችንን ሊያሳየን እንደማይችለው በውሃ ውስጥ ፊታችን ለማየት ውሃ እንኳን መስከን ስላለበት አሁን ደግሞ ሰክ ነው ተረጋግተው ይሄ ጉዞ ሰው ይበላል አያዋጣም እንምከር እንነጋገር ቢሉ በጣም ጠቃሚ ይመስለኛል። ለዚህ የኢትዮጵያ መንግስት ሁሌ እንደሚለው አሁንም በጣም ዝግጁ ነው።
መንግስት ሸኔ ያለ ከመጣራው በኦሮሚያ ክልል ከመንቀሳቀሰው የኦሮሞ ነጻነት ሰራዊት ጋራ በሁለት ዙሮች በታንዛኒያ ዛንዚባርና ዳሬ ሰላም ከተሞች የሰላም ንግግር ያደረገ ቢሆንም ያለ ውጤት መጠናቀቁ ይታወቃል። እነዚህ ንግግሮች ውጤታማ ላለመሆናቸው አንዳቸው ሌላቸውን ተጠያቂ ማድረጋቸውም ይታወቃል። በአማራ ክልል ያለውን ግጭትም በሰላም ለመፍታት መንግስት ተደጋጋሚ ጥሪ ማቅረቡን ቢገልጽም የፋኖ ታጣቂዎች በበኩላቸው መንግስት ለድርድር የሚያበቃ ተግባር ራዊር ምጃ እንዳልወሰደ በመግለጽ ጥሪው የይስሙላ እንደሆነ ከዚህ ቀደም አስተውቀው ነበር። ምንም እንኳን አማጽያን መንግስት ጥያቄያቸውን ባለመመለሱ የህልውና ትግል በማካሄድ ላይ እንደሆኑ በተለያዩ አጋጣሚዎች ቢገልጹም ጠቅላይ ሚኒስትር አብይ አህመድ በዛሬው የምክር ቤቱ ማብራሪያቸው የኦሮሞ ሸኔና የአማራ ሸኔ ሲሉ የገለጿቸው ኃይሎች የሚከተሉት መንገድ ሀገር አፍራሽ ነው ሲሉ ከሰዋል። ዶክተር አብይ በኢትዮጵያ መፈንቅለ መንግስት ለማድረግ እየሞከሩ ያሉ አካላትም አሉ ብለዋል።
በቅርቡ አንዳንድ ቦታ ላይ መፈንቅለ መንግስት እናካሄዳለን ብሎ አንዳንድ አባቶቻችን ውይይት ያደርጋሉ። መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም። እኛ ወታደሮች ነን። መፈንቅለ መንግስት እንዳይሳካ አድርገን ተቋማት ሰራ ነው።
ጠቅላይ ሚኒስትሩ በመፈንቅለ መንግስት ጥረት የከሰሷቸውን አካላት አንዳንድ አባቶቻችን ከማለት በቀር ማንነታቸውን በግልጽ አልጠቀሱም። ከአማራ ብሔራዊ ንቅናቄ አብን ፓርቲ የተመረጡት የምክር ቤት አባል አቶ አበባው ደሳለው ባነሱት ጥያቄ ደግሞ ከሀገራዊ ምክክርና ከሽግግር ፍትህ ሂደቶች በፊት መተማመን መገንባት እንደሚቀድም ጠቅሰው መንግስት ግን በህዝብ ዘንድ አመኔታ አልፈጠረም ሲሉ ተችተዋል። ለዚህም ተፈጽመዋል ያሏቸውን የሰብአዊ መብቶች ጥሰቶችና የጅምላ ግድያዎች በማሳያነት አንስተው ጠቅላይ ሚኒስትሩ ምላሽ ሰጥተዋል።
መንግስት በህዝቡ ዘንድ እምነት አልገነባም ብለን እናስባለን። ይህም የሚገናኘው ከሰብአዊ መብት ጥሰት ጋር የተገናኘ ነው። ባለፉት 10 ወራት የአስቸኳይ ጊዜ አዋጅን ሰበብ በማድረግ የመንግስት ኃይሎች ከፍተኛ የሰብአዊ መብት ጥሰት ፈጽመዋል። ከእነዚህ ውስጥም አንደኛው ጅምላ ግድያ ነው። በሰላማዊ ዜጎች ላይ፣ ባልታጠቁ ዜጎች ላይ ጅምላ ግድያ ተፈጽሟል። በበርካታ የአማራ ክልል ከተሞች
በጅምላ ግድያ ምናምን የሚባለው በጅምላ የኢትዮጵያ ፌደራል መንግስት እና ወታደር አይገልም። በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞትኩ የሚለው። እኔ ስተት ደሞ ተጽመበት ሐላፊነት ወስደን እናርማለን። እንዴት አገንዝባችን ይገላል? ከዝባችን ማንስ ይገላል? ማን ነው ራሱን ይገላል? የኢትዮጵያ መከላከያ ሰራዊት ማለት እኮ ሁሉም ነው። ነገር ግን ለተፈጠሩ ስተቶች፣ በየቦታው ለሚያጋጥሙ ስተቶች በጣም የተሻለ ኤቲካል ሰራዊት ያለን ቢሆንም ግለሰብም ቢሆን ችግር ተፈጠረ መጠየቅ አለበት።
የምክር ቤት አባላትን ጨምሮ በተለይ በአማራ ተወላጆች ላይ በገዢው ፓርቲና በመንግስት ኃይሎች እየተፈጸመ ነው ያሉትን የጅምላ እስርና ግድያ፣ ዘረፋና እገታ በተመለከተም አቶ አበባው ጥያቄ አንስተዋል።
ሌላው የሰብአዊ መብት ችግር የፖለቲካ መለካከት ልዩነት ምክንያት በርካታ ፖለቲከኞች የምክር ቤት አባላትን ጨምሮ ታስረዋል። ጋዜጠኞች፣ አንቂዎች፣ በአጠቃላይ ዜጎች በማንነታቸው ምክንያት በተለይ በአማራ ክልል ደግሞ አማራዎች በጅምላ ለወራት በስር እየማቀቁ ይገኛሉ።
የታሰሩ ግለሰቦች በሚመለከት በሁለት መንገድ ማየት ጥሩ ነው። ለምሳሌ ከዚህ ፓርላማ የታሰሩት ወንድማችን ሁሉም ተቃዋሚ የሚታሰር ከሆነ ጥያቄ ለምን አልታሰሩም? ጥያቄ እኮ ተቀምጦ እየጠየቁኝ ነው። እዚህ እርሱን የሚያስቀምጥ እሳቸውን የሚያሳስር ነገር ካለ ዲፍረንስ አለ ማለት ነው። ዲፍረንሱም ግን እኔ ዳኛ አይደለሁ፣ ወንጀለኛ ናቸው ጥፋተኛ ናቸው ልል አልችልም። የፍትህ ስርዓቱ አይቶ መርምሮ ፈትሾ ፍርድ ይስጥ።
በሌላም በኩል ከሰብአዊ መብቶች አያያዝ ጋር በተገናኘ የሰብአዊ መብቶች ተቋማት የራሳቸውን ድክመት አያዩም ሲሉ የወቀሱት ጠቅላይ ሚኒስትር አብይ ቃሉ አስደሳች ቢሆንም ለፖለቲካ እየዋለ ነው ብለዋል። የሰብአዊ መብት የሚባል ተቋምን አዋጅና አሰራርን መፈተሽ እንደሚያስፈልግም አመልክተዋል። በኢትዮጵያ የሚንቀሳቀሱ በርካታ የሰብአዊ መብቶች ተቋማት መንግስት የተለያዩ ጫናዎችን እያደረገባቸው እንደሆነ ሰሞኑን በጋራ ባወጡት መግለጫ ማመልከታቸው ይታወሳል። ይህ በእንዲህ እንዳለ የፕሪቶሪያው የሰላም ስምምነት ያለበትን ደረጃ በተመለከተ ለተነሳላቸው ጥያቄም ጠቅላይ ሚኒስትሩ በሰጡት ምላሽ ስምምነቱ ወደ ኋላ እንዳይመለስ በከፍተኛ ትዕግስት እየሰራን ነው ብለዋል። ተፈናቃዮችን ስለመመለስ ሂደትም አብራርተዋል።
በራያና በጸለምት የተፈናቀሉ ሰዎች የመመለሱ ስራ ጥሩ ጅማሮች አሉ። በራያ የነበረው አመላለስ ችግር አለበት። ካስቀመጥነው አቅጣጫ ካስቀመጥነው መንገድ ወጣ ያለ ነው። እኛ ግን ወጣ ስላለ እንዋጋላለን። ቅድም እንዳልኩት ጠርተን ተወያይተን ተመካክረን መታረም ያለበት እንዲታረም አድርገን፣ ነገር ግን የተመለሰው ህዝብ ደግሞ እናንተ ሳጠፋችሁ ተመልሶ ከሚወጣ ባስቀመጥነው አቅጣጫ የሚቆይበት መንገድ ይፈጠርልን ለማስተካከል ሙከራ እያደረገን ነው። በጸለምት ደግሞ ከራያ ተመረን የተሻለ ጅማሮች አሉ።
ኢትዮጵያና ራስ ገዟ ሶማሊላንድ የተፈራረሙትን የመግባቢያ ስምምነት ተከትሎ ከሶማሊያ ጋር የተፈጠረውን አለመግባባት በተመለከተ በሰጡት ማብራሪያ ደግሞ ሶማሊያን በከሳሽነት የወቀሱት ጠቅላይ ሚኒስትሩ የኢትዮጵያ ፍላጎት የባህር መዳረሻ ማግኘት ብቻ ነው ሲሉ ችግሩን በንግግር ለመፍታት ኢትዮጵያ ዝግጁ እንደሆነች በአጽንኦት ተናግረዋል።
በሶማሊያ አንድነት ኢትዮጵያ መንግስት ጥያቄ የለውም። በእኛና በሶማሊላንድ የነበረው የኤምኦዩ ፍርድም ለሁሉም ጎረቤቶቻችን አይጠረው ጥያቄ ሁሉም ለምነን ጠይቀን ምላሽ ስናጣ የመለሰልን አካል ጋር ተፈራረምን እንጂ በሶማሌ አንድነት ጥያቄ ፍጥን አይደለም። የሶማሌ መንግስት በአንድ ሰዓት ፍላይት እና በአንድ ሰዓት ውይይት ይሄን ነገር ኮንሰርን ካለው መልክ ማሳየት ይችላል። በጣም ቀላል ነገር ቢኮዝ ከሶማሌ መንግስት ጋር ምንም ጸብ የለንም። የሶማሌ መንግስት የመረጠው ግን እኛን ከማናገር በየሰፈሩ እየዞረ እኛን መክሰስ መርጧል። ያለኝ ምክር ብር አታባክ ነው። እኛን ለመክሰስ አገር ለአገር መሄድ አያስፈልግም። አዲስ አበባ መምጣት ይቻላል። ለመነጋገር ዝግጁ ነው።
ስምምነቱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ጉዳዩን እስከ መንግስታቱ ድርጅት የጸጥታው ምክር ቤት መውሰዷ ይታወቃል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በዚህ ሳምንት ሰኞ በቱርክ ሪፐብሊክ አመቻችነት በአንካራ ተገኝተው የተናጠል ውይይት ማድረጋቸውንና አለመግባባቱንም በሰላም ለመፍታት ፍላጎታቸውን መግለጻቸውን አስታውቀው ነበር። ኢትዮጵያ በሱዳን ያለው የእርስ በርስ ውጊያ እልባት እንዲያገኝ ከፍተኛ ጥረት እንደምታደርግም ጠቅላይ ሚኒስትር አብይ በዛሬው ማብራሪያቸው አስታውቀዋል። ጠቅላይ ሚኒስትሩ የቀጣዩን አመት በጀት ጨምሮ በሌሎችም በርካታ ወቅታዊ ጉዳዮች ላይ የሰጡትን ማብራሪያ ተከትሎ የ2017 ዓመተ ምህረት በጀት በምክር ቤቱ በሙሉ ድምጽ ጸድቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።